Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድረጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ ኢትዮጵያውያን በሀገሪቱ ሁኔታ በያሉበት የሚያደርጓቸውን ውይይቶች የተመለከቱ ስናቀርብላቸው የቆየናቸው ተከታታይ ዘገባዎች ዛሬ ወደ ለንደን ወስደናል።
ከኦሮሚያ ሄዱ የፌዴራል መንግስት አመራር የነበሩ ሚኒስትሮች የመጡበት ውጤት ያመጣሉ የተባሉበት ቦታ የመጡበት ልምድ ያላቸው ባለሙያዎችም በስፋት የመጡበት እንዲሁም ደግሞ የአመራር ቲሙን ለማጠናከር የግድ ማዕከላዊ ኮሚቴ የማይጠይቅበት ኦሮሚያ እንደሚታወቀው ሰፊ ነው።
ዝርዝሩን እንግዲህ የጋቢና ቪኦኤ ላይ ይዘናል። ሙስሊም አሜሪካውያን በዩናይትድ ስቴትስ ፖለቲካ ስልጣን ለመመረጥ ባደረጓቸው ጥረቶች ምን ያህል ርቀት እንደተጓዙ ደግሞ እንገመግማለን።
There's a lot of communities in this country that are critically important where Muslims are well over 1%.
እዚህ ሀገር ውስጥ ሙስሊሞች ከአንድ በመቶ በላይ በሆኑባቸው እንደ ሚሽጋን፣ ቨርጂኒያ፣ ሚኒሶታ፣ ካሊፎርኒያና ኒውዮርክን በመሳሰሉ ክፍለ ግዛቶች ድምጻቸው በእጅጉ ያስፈልጋል።
በሌላኛው ዘገባችን
ሩቅ ምስራቅ ሳለ ጃፓን
በጃፓን መተጫጨትና ጓደኝነት መጀመር መልክ ሳይታያዩ እንዴት ካላችሁ ከዝግጅታችን ታገኛላችሁ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠርላሉ የምሽቱ ዜናዎች። ጽዮን ግርማ ነኝ። የኤርትራ አየር ኃይል ንብረት የሆነች ሚግ 29 ተዋጊ አውሮፕላን ሁለት ፓይለቶችን ይዛ ወደ ኢትዮጵያ መግባቷ የኢትዮጵያ ደህንነትና ጸጥታ ምንጮች ገለጹ። የኤርትራ ባለስልጣናት ኢትዮጵያ ገባች ስለተባለችው ተዋጊ አውሮፕላን የሰጠው ዝርዝር ማብራሪያ ባይኖርም የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል ለብሪታንያ የዜና ምንጭ ፍሬቢስ ሲሉ ማጣጣላቸው ተዘግቧል። የኢትዮጵያ የደህንነትና የጸጥታ ምንጮች ለቪኦኤ እንደገለጹት ከራዳር እይታ ውጪ የመብረር አቅም ያላት የኤርትራ አየር ኃይል አውሮፕላን ትላንት ጠዋት ከአስመራ ወደ ምዕራብ ኤርትራ አቅጣጫ በመብረር የሰሜናዊ ምዕራብ የኢትዮጵያ ድንበር በማቋረጥ ወደ ሁመራ አካባቢ እንደደረሰችና በኢትዮጵያ አየር ኃይል ሚግ አውሮፕላኖች ታጅባ መቀሌ ወደሚገኘው የአየር ኃይል ካምፕ እንድታርፍ መደረጉን ስማቸውን ያልጠቀሱ የደህንነት ባለስልጣናት ለአሜሪካ ድምጽ ተናግረዋል። የኤርትራ ባለስልጣናት ኢትዮጵያ ገባች የተባለችው ተዋጊ አውሮፕላን ምንም የሰጠው ዝርዝር ማብራሪያ ባይኖርም አቶ የማነ ገብረ መስቀል ለብሪታንያ የዜና ምንጭ ፍሬቢስ ሲሉ ማጣጣላቸው ተዘግቧል። የኢትዮጵያ የደህንነት ባለስልጣናት ክንፍ ቁጥሯ ZLIN-143 አውሮፕላን አብራሪ መቶ አለቃ መብራቱ ተስፋ ማርያምና አብሯቸው የነበሩት ፓይለት አፈወርቅ ፀሐዬ ባልታወቀ ስፍራ በመልካም ሁኔታ ላይ እንደሚገኙ ምንጮቹ ለቪኦኤ ተናግረዋል። የኤርትራ መንግስት በጉዳዩ ላይ አስተያየት እንዲሰጥበት ያደረግነው ጥረት ይህ ዜና እስከተጠናከረበት ዳር ድረስ ማግኘት አልተቻለም። እንዳገኘን እናቀርባለን። ፈረንሳይ ውስጥ ካሌ በተባለችው የወደብ ከተማ ይገኝ የነበረው በጃንግል ወይም ጫካው የተሰኘው የስደተኞች ሰፈር የማፍረስ ተግባር ቀጥሎ መጠለያዎቹ ለማፍረስ ጊዜያዊ ሰራተኞች ትልልቅ የህንጻ ማፍረሻ መሳሪያዎችን እየተጠቀሙ መሆናቸው እየተዘገበ ይገኛል። ትላንት ከአካባቢው እንዲወጡ የተገደዱ ፍልሰተኞች አንዳንዶቹን መጠለያዎች በእሳት ማጋየታቸውም ጨምሮ ተገልጿል። የፈረንሳይ ባለስልጣኖች ስደተኞቹን አስከፊ ከተባለው የጫካው ኑሮ እንዲወጡ ያደረጉበት ምክንያትም በሌሎች የስደተኞች ሰፈሮች ለማስፈር ነው ብለዋል። ካለፈው ሰኞ አንስቶ 4000 የሚደርሱ ፍልሰተኞች በፈረንሳይ ዙሪያ ወደሚገኙ መቀበያ ማዕከሎች እንደተወሰዱ ባለስልጣኖቹ ገልጸዋል። ጫካው በተባለው የስደተኞች ሰፈር ተጠልለው የነበሩት ፍልሰተኞች ከ6000 እስከ 8000 ሆኑ እንደነበር ተገልጿል። አድማጮች፣ ቀደም ሲል እኛ ባቀረብነው ዘገባም የተባበሩት መንግስታት የስደተኞች ኮሚሽን በዚህ መጠለያ ስፍራ እስከ 10000 የሚደርሱ ስደተኞች መኖራቸውን ጠቅሰን መዘገባችን ይታወሳል። የተለያዩ የኢራቅ ኃይሎች ወደ ሞሱል ከተማ እየገፉ ባሉበት በአሁኑ ወቅት እስላማዊ መንግስት ነኝ የሚለው ቡድን አማጽያን ሲቪሎችን በጋሻነት እየተጠቀሙ እንደሆነ እማኞች ተናግረዋል። ኢራቅ ውስጥ የመጨረሻዋን በቁጥጥራቸው ስር ያለችውን ትልቅ ከተማ ለመከላከል በሚያደርጉት ጥረት በገጠሮች ያሉት ሲቪሎችን እያፈሱ ለጋሻነት ይጠቀሙባቸዋል ይላሉ እማኞች። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
ከአሜሪካ ድምጽ ሬዲዮ የጋቢና ጉዟችን ይቀጥላል። ሄኖክ ሰማእግዜርና
መስታወት አራጋው ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ኢትዮጵያውያን በያሉበት የሀገራቸውን ጉዳይ አስመልክቶ በመወያየት ላይ ናቸው። ሰሞኑን በተለያዩ አካባቢዎች የቀረቡ የውይይት ሀሳቦችን ስናሰማችሁ ቆይተናል። የኦሮሞ የሕግ ባለሙያዎች ማህበር ባሳለፍነው ቅዳሜና እሁድ ጥቅምት 12ና 13 2009 ዓ.ም ለንደን ላይ ልዩ ጉባኤ አካሂዶ ነበር። ስብሰባው የተዘጋጀው በኦሮሚያ ውስጥ እየተፈጠረ ባለው ቀውስ ዙሪያ ለመነጋገር የተለያዩ የኦሮሞ አመለካከቶችን ባገናዘበ መልኩ ውይይት ለማድረግና መሰረታዊ በሆኑ ጉዳዮች ላይ መግባባት ለመፍጠር መሆኑን ከጉባኤው አዘጋጆች አንዱ የሆኑት የኦሮሚያ ክልል የቀድሞ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ተሻለ አበራ ለቪኦኤ ገልጸዋል።
ተሳታፊዎቹ የኦሮሞ ትግል ምን መምሰል አለበት፣ እንዴት መመራት አለበት ለሚሉ ጥያቄዎች የሀሳብ ልውውጥ ማድረጋቸውን አቶ ተሻለ አስረድተዋል። ጽዮን ግርማ አቶ ተሻለ አበራን እና በጉባኤው ላይ ተገኝቶ የነበረውን በኦሮሞ ተቃውሞ እንቅስቃሴ ውስጥ የኢንተርኔት ላይ ተሟጋችና የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጃዋር መሐመድን አነጋግራ ተከታዩን አጠናቅራለች። አስቀድመን በአቶ ተሻለ እንጀምር።
አቶ ተሻለ ከማህበሩ ስራ አስፈጻሚዎች መካከል በለንደን የሚገኙት እርሳቸው ስለሆኑ አቶ ባይሳ ከተባሉ ሌላ ስራ አስፈጻሚ ጋር በጋራ በመሆን ጉባኤውን እንዳስተባበሩ ተናግረዋል።
የኦሮሞ ሚስቲፊክስ የሚባሉ ሲቪክ ማህበረሰቦች፣ ሚዲያ፣ የፖለቲካ ተቋማት እንዲሁም የኦሮሞ ምሁራን የኦሮሞ ጉዳይ ያገባኛል የሚሉ ኦሮሚያ ውስጥ በተፈጠረው ቀውስ ዙሪያ ይህንም እየተካሄደ ነው፣ ምንድን ነው መነሻው፣ እንዴት ነው ማኔጅ መደረግ ያለበት፣ ወዴት ቺና ግን ይወስዳታል የሚለውን የማጥናትና በዚያ ዙሪያ አጠቃላይ መግባባት እንዲፈጥር የማድረግ ነገር ነው።
አቶ ተሻለ በአጀንዳ ቀርበው ውይይት የተደረገባቸው ሀሳቦችንም አስረድተዋል።
በርካታ ነጥቦች ናቸው የተሰበሰቡት። ሳይንቲስቶች ከሳይንስ አንጻር ለኦሮሚያ እድገት የትኛው ምንድን ነው ጠቃሚ ነው ብሎ የሚሉትን ነገር ያቀርቡበት ሁኔታ ሁሉ አለ። ወደፊት የፖለቲካ አቅጣጫ በፖለቲከኛ የተነጋገሩበት፣ ስለ ሀገሪቱ ያላቸውን፣ ስለ ኦሮሚያ ያላቸውን ራዕይ ያቀረቡበት፣ የተለያየ አመለካከትና የራሳቸውን ቪው አቅርበው ከህዝቡ ጋር የተወያዩበት፣ የተነጋገሩበት፣ አንድነታቸውንና ልዩነታቸውን ለማጥራት የሞከሩበት ነው። እዚህ ውይይት ነበር። ህዝቡም በዛ ላይ ሪፍሌክት ያደርግ ነበር። ያንን ፎረም መፍጠርና ህዝቡና እነኚህ በተለይም የፖለቲካ ተቋማት እንዲነጋገሩ ያሉት አቋማት ምንድን ናቸው? ስንት አቋሞች አሉ በኦሮሞ የፖለቲካ ተቋሙ ዘንድ የፖለቲካ ኃይሎች ዘንድ የሚለውን የማየትና ህዝቡስ ከነሱ ምንድን ነው የሚጠብቀው የሚለውን የማየት ነገር ነው።
በቦታው ተገኝተው ከነበሩት መካከል በኦሮሞ የተቃውሞ እንቅስቃሴ ውስጥ የኢንተርኔት ላይ ተሟጋችና የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ አንዱ ነበር። አቶ ጀዋር በስብሰባው ላይ የተገኙት በሙሉ የኦሮሞ ህዝብ ምን አይነት እጣ ፋንታ ሊኖረው ይገባል የሚለው ላይ የተለያየ አመለካከት እንዳቀረቡ ገልጾ በሱ በኩል ከሌሎች የህግ ባለሙያዎች ጋር በመሆን መልእክት ማስተላለፉን ገልጿል።
ፖለቲካ ድርጅቶች መካከልም ሆነ የተለያዩ ሀሳቦችን ለማቀራረብ ኮንሰንሰስ ለመፍጠር የፖለቲካ ድርጅቶች ሚና ምንድን ነው? የህዝቡ ሚናስ ምንድን ነው መሆን ያለበት? የሌሎች ኢትዮጵያን ህዝቦችና እንዲሁም ደግሞ የዓለም አቀፍ ማህበረሰብ ምንድን ነው የሚለው ላይ ነው የተናገሩ። በዚህ ረገድ ለምሳሌ ህዝቡ ከፍተኛ ቁጣ ነበር ሲያሳይ ነበረው። እነኚህ ድርጅቶች አንድ መሆን አለባችሁ፣ መቀራረብ አለባችሁ፣ አንድ ካልሆናችሁ እንደዚህ ተከፋፍላችሁ ሁለተኛ እንዳትመጡብን የሚል ከፍተኛ እዚሁ አንድ ሁኑ የሚል አይነት ጫና ነበር ሲኖር የነበረው እና ያ ጫና ጥሩ ጫና ነው። ማዳመጥ አለባቸው እናንተ የፖለቲካል ፓርቲዎች ያልኳቸው። የህዝቡንም ደግሞ አዎ የእናንተ ንዴት ይሰማናል፣ መሰማትም አለበት። ስታደርጉ ደግሞ ወደ ኮንስትራክቲቭ ወደ ሆነ መልኩ እንዲሄድ ዲሲፕሊን ባለው መልኩ በመደማመጥ ባለበት መልኩ መሄድ እንዳለበት እነዚህ ሐሳቦች በቀላል የሚቀራረቡ ሳይሆን በተደጋጋሚ በመናገራቸው ውይይቶች መፈታት አለበት ነው ያልኩት።
አቶ ተሻለ በበኩላቸው የኦሮሚያን የወደፊት እጣ ፈንታ በተመለከተ ፓርቲዎቹም ሆኑ የመብት አራማጆቹ የሚያስቡትን የሚያራምዱትን እንዲሁም የሚመኙትን ነገር ወደ መድረክ አውጥተው እንዲያቀርቡ እድሉን የፈጠረ መድረክ ነበር ብለዋል። በዚህም በፖለቲካ ድርጅቶቹ በኩል የተንጸባረቀውን ሐሳብ ጠይቂያቸው ነበር።
ኦሮሚያ ኢንዲፔንደንት መሆን አለበት፣ ኦሮሚያ በተለይ ከነበረው ጭቆና አንፃር ኢንዲፔንደንት መሆን አለበት የሚል ቪዥን ያላቸው አሉ። አይ በኢትዮጵያ ማዕቀፍ ኦሮሞ ጥያቄ ሊፈታ ይችላል ብለው የሚያስቡ ነበሩ። መሰረታዊ የዲስከሽን የውይይት መሰረት ይሄ ነበር። መሰረታዊው በእነሱ በኩል የቀረበው ስለ ፖለቲካ ከጠየቁ
የሁለት ቀኑ ስብሰባ ከተካሄደ በኋላ ከተካሄዱት ውይይቶች መካከል ትኩረት አግኝተው በተለያየ ቦታ የውይይት አጀንዳ ከሆኑት መካከል አቶ ሊቦን ዋቆ የተባሉ ፍሮንት ፎር ኢንዲፔንደንስ ኦሮሚያ የተባለን ድርጅት ወክለው በስብሰባው ላይ የተገኙ ሰው ናቸው። እኚህ ግለሰብ በስብሰባው ላይ ሲያቀርቡ የተሰሙት ሐሳብም ኦሮሞ ሰላም የሚሆነው ኢትዮጵያ ስትበታተን በመሆኑ ኢትዮጵያ መበተን አለባት ያሉ ሲሆን፣ እንዲሁም ዶክተር ጉዲሳ ሙለታ የተባሉ ሌላ ሰው እያደረግን ያለነው ትግል ኦሮሞ መልሶ ሀገሩን እንዲረከብ እንጂ እየፈረሰች ያለችውን ኢትዮጵያ በባላ ለመደገፍ አይደለም ማለታቸውን ጠቅሼ እነዚህ ሐሳቦች እንዴት ተስተናገዱ ስል አቶ ተሻለን ጠይቂያቸው ነበር።
እዛ ያንን ፎረም ስንፈጥር እነኝን ኦፕሽኖች የተለያዩ አመለካከቶች አሉ። በኢትዮጵያዊነት ዙሪያ በኢትዮጵያዊነት ዙሪያ ኢትዮጵያ ውስጥ መናገር በተከለከለበት የኦሮሞ ሕዝብ በተገፋበት ሁኔታ ውስጥ ሰዎች የተለያየ ብሶት ይናገራሉ። የተለያየ ብሶት አላቸው። ኤክስትሪም ሊባሉ የሚችሉ ቪውስ ቬንት ሊያደርጉ ይችላሉ ወይም ሊገለጹ ይችላሉ። ይሄ መጠበቅ ያለበት ይመስለኛል። ኢትዮጵያ ውስጥ ዲሞክራሲ ስለሌለ እና ሰው ስለታፈነ ጭቆናው በጣም ክፉ ስለሆነ ሰዎች የራሳቸውን የፖለቲካ አቋም ጨምሮ በተለያዩ መንገድ ይገልጹታል፣ ለሌላው በማይመች መልክ። ይህንን አስመልክቶ የኦሮሞ ሎየር አሶሴሽን ምንም አቋም የለው። እነኝም ነገሮች ህዝቡ እንዲወያይበት የማድረግ ስራችን ይቀጥላል። ይሄ ማለት የኦሮሞ ሎየርስ አሶሴሽን ከየትኛውም ከሚንጸባረቁ የፖለቲካ አጀንዳዎች ጋር አሶሽት ራሱን ያደርጋል ወይም ደግሞ አንድ ከዚህ ከአንደኛው ጋር ሲምፓታይዝ ያደርጋል ብሎ ማለት ተገቢ አይሆንም። ምክንያቱም ከቀድሞው ስናዘጋጅ ይህን አቋማችንን ግልጽ አድርገን ነው የቀረቡት ሀሳቦች። የሚቀርቡት ሀሳቦች የአቅራቢው የባለ ጉዳዩ ነው። በዛ ላይ የመወያየት የህዝቡ ጉዳይ ነው እና አንቺም እንደሰማሽው የተነገረው ነገር በእርግጥ የተነገረ ነው። ይሄ ማለት የቀረበው ግን እሱ ብቻ ነው ማለት አይደለም። ኦሮሞ ህዝብ እንዴት ነው የሚያስተናግደው ይህን አመለካከት? በሂደት የሚታይ ነገር ነው የሚሆነው።
አቶ ተሻለ አክለው እንደተናገሩት በኦሮሞ ማህበረሰብ ውስጥ ኦሮሚያን የተመለከቱ አመለካከቶች በሙሉ ወደ መድረክ ወጥተው መልካም ተብሎ የሚፈረጅ ወይም በጎ ያልሆነ ሁሉም ፊት ለፊት ወጥቶ ውይይት መደረግ አለበት ብለው እንደሚያምኑ ገልጸዋል። በዚህም መሰረት ኦሮሚያ ተገንጥላ ራሷን በራሷ ማስተዳደር አለባት፣ የኦሮሞን ህዝብ ሰላም ለማስጠበቅ ኢትዮጵያን መበተን፣ እንዲሁም የኦሮሞ ህዝቦች መብት የተከበረባት ዲሞክራሲያዊት ኢትዮጵያ ከተፈጠረች የኦሮሞ ህዝብ እዛው አብሮ መኖር ይችላልና ዲሞክራሲያዊት ኢትዮጵያን መፍጠር የሚል ዓላማ ያላቸው አስተሳሰቦች እንደተንጸባረቁ ተናግረዋል።
የሃይማኖት ነጻነትና ፖለቲካ በዩናይትድ ስቴትስ በአሜሪካ ድምጽ የተዘጋጀ ዘጋቢ ቅንብር ነው። ተከታዩ ሙስሊም አሜሪካውያን በዩናይትድ ስቴትስ የፖለቲካ ስልጣን ለመያዝ ባደረጓቸው ጥረቶች ምን ያህል ርቀት ተጉዘዋል? በሂደት ውስጥ የገጠሟቸው ፈተናዎች ካሉ ምንድን ናቸው? ባልደረባችን ኬይን ፍራውበርግ ለቪኦኤ ጥናታዊ ፊልም አዘጋጅቶ ለሬዲዮ አድማጮች እንደሚከተለው አቅርቧል። ሰለሞን ክፍሌ ያቀርበዋል።
እንደ አውሮፓውያን ዘመን አቆጣጠር በ2000 ዓ.ም ከ16 ዓመታት በፊት መሆኑ ነው። በዩናይትድ ስቴትስ ለፖለቲካ ሥልጣን የተወዳደሩ ሙስሊም አሜሪካውያን 700 ያህል ነበሩ። ምክንያቱም እዚች አገር ውስጥ እምነት ከሥራ ጋር ምንም ግንኙነት ስለሌለው ነው ይላሉ። እንዲያውም ዜግነት እንኳ ከሥራ ጋር አይገናኝም ብለው እንደሚያስቡም ይናገራሉ። ለማንኛውም እንደ አውሮፓውያን ዘመን አቆጣጠር በ2002 ዓ.ም ላይ በሁለት ዓመት ልዩነት በዩናይትድ ስቴትስ ለፖለቲካ ሥልጣን ተወዳዳሪዎች ቁጥር ከ700 ወደ 70 አሽቆልቁሎ ወረደ። ያም በብዙዎች ዘንድ የዲሞክራሲ ቀውስ የተፈጠረ ያህል እንደ ተሰማቸው ማድረጉን ገለጹ። ሙስሊም አሜሪካውያን ለፖለቲካ ሥልጣን የሚወዳደሩት በተለያዩ ምክንያቶች መሆኑን ያስረዳሉ። በማኅበራዊ እድገት ዘርፍ፣ በአካባቢው ላሉ ድምፅ ለተነፈጉ ድምፅ ለመሆን፣ እንዲሁም ማህበረሰቡንና የአሜሪካውያንን ህልም በመውደድ ጭምር እነዚያን ተግባራዊ ለማድረግ እንደሚወዳደሩ ነው የሚናገሩት። የአሜሪካ ድምፅ ራዲዮ ጣቢያ ባለፈው ዓመት በርካታ ለፖለቲካ ሥልጣን በእጩነት የቀረቡ ሙስሊም አሜሪካውያንን በቅርበት ተከታትሏል። ሙስሊም አሜሪካዊው ኪዝ ኤሊሰን በሚኒሶታ ክፍለ ግዛት የዩናይትድ ስቴትስ ኮንግረስ አባል ናቸው። በሀገሪቱ ጠቅላላ ምርጫ ወቅት የሙስሊሞች ድምፅ እጅግ አስፈላጊ ነው ሲሉ ያስረዳሉ።
እዚህች ሀገር ውስጥ ሙስሊሞች ከአንድ በመቶ በላይ በሆኑባቸው እንደ ሚሽጋን፣ ቨርጂኒያ፣ ሚኒሶታ፣ ካሊፎርኒያ እና ኒውዮርክን በመሳሰሉ ክፍለ ግዛቶች ድምፃቸው በእጅጉ ያስፈልጋል። የሙስሊሞች ድምፅ ወሳኝ የሆኑባቸው በርካታ ቦታዎች አሉ በዩናይትድ ስቴትስ።
ዛሬ በዩናይትድ ስቴትስ እንደራሴዎች ምክር ቤት ውስጥ የሚያገለግሉ ሁለት ሙስሊም አሜሪካውያን አሉ። አንደኛው ቀደም ሲል የተደመጡት የሚኒሶታው አባል ኪዝ ኤሊሰን ሲሆኑ፣ ሁለተኛው ደግሞ የኢንዲያናው አንድሬ ካርሰን ናቸው። ሁለቱም ትውልድ አሜሪካውያን የእስልምናን ሃይማኖት የተቀበሉ ናቸው። እስከ ዛሬ ድረስ ግን በዩናይትድ ስቴትስ በብሔራዊ ደረጃ የፖለቲካ ሥልጣን የያዘ አንድም ፍልሰተኛ የለም። በክፍለ ግዛትና ሌሎች የሚሰሩም ቢሆኑ ቁጥራቸው አነስተኛ ነው። ይህ እንግዲህ የእስልምና ሃይማኖት በምንኖርባት ዓለም ውስጥ ፈጣን እድገት የሚያሳይ ቢሆንም ማለት ነው። ለምሳሌ በአሁኑ ወቅት በዩናይትድ ስቴትስ ኮንግሬስ ውስጥ በጠቅላላው ያሉ ሙስሊም ፍልሰተኞች 6 ብቻ ናቸው፣ 1% ማለት ነው። ይህም ወደ አሜሪካ ከሚገቡት ብዛት ያላቸው ፍልሰተኞች አንጻር ሲታይ በሀገሪቱ ታሪክ ዝቅተኛው ነው ተብሏል። በዘንድሮው ዙር ምርጫ ብዙ ሙስሊም አሜሪካውያን እየሰሩ ያሉት በተለያዩ የሀገሪቱ አካባቢዎች በክፍለ ግዛቶችና በብሔራዊ ደረጃ በሚገኙ ቦታዎች የፖለቲካ ሥልጣን ለመያዝና የአሁኑን ሁኔታ ለመቀየር ነው። ሃርሽ ፓቴል ከእናታቸው ጋር ከህንድ ወደ ዩናይትድ ስቴትስ የመጡት እንደ አውሮፓውያን ዘመን አቆጣጠር በ1999 ዓ ም ነበር። ወላጅ አባታቸው የሞቱባቸው ቀደም ብሎ ነው። ያኔ ወደ አሜሪካ ሲመጡ በእንግሊዝኛ ቋንቋ መናገር አይችሉም ነበር። ዕድሜ በነጻ ለሚካሄዱ የመንግሥት መርሃ ግብሮች ግን ወዲያው ትምህርት ቤት ገቡ። ከኮሌጅም በዲግሪ ተመረቁ። ያን ውለታ መክፈል እፈልጋለሁ ይላሉ ዛሬ ላይ ሃሪሽ ፓቴል።
All of this is possible because of the investment that the community has made in me. And now it's sort of my time to figure out how to keep those people.
ይሁን ሊሆን የቻለው ለመማርና ከዚያም ስራ ለመያዝ የቻልኩት ማህበረሰቡ በኔ ላይ ገንዘብና ጊዜውን ፍሰስ ስላደረገ መዋለ ንዋይ ስለመደበ ነው። አሁን እንግዲህ እኔ ደግሞ እነዚያ የትምህርት መርሃ ግብሮች እንዳይቋረጡና ወደዚህ ማህበረሰብ አዲስ የሚመጡ ሰዎችን እንዲጠቅሙ ማድረግ ይሆናል የሚል እምነት አለኝ። ነባሮቹ የዚህ ማህበረሰብ አባላትና ይህን ማህበረሰብ ያቋቋሙትም የፕሮግራሙ ተጠቃሚዎች እንዲሆኑ ማድረግና እኔ ያገኘሁትንም እድል እነርሱም እንዲያገኙ መስራት ነው።
ፓቴል በዚህ ቅድመ ምርጫ ከተሳካላቸው በጠቅላላው ምርጫ ላይም እንደሚያሸንፉ ተስፋ ያደርጋሉ። ሌላ ተቀናቃኝ የሪፐብሊካን ፓርቲ እጩ ስለሌለባቸውም ለኢሊኖይ ጠቅላላ ጉባኤ በመመረጥ የመጀመሪያው ሙስሊም አሜሪካዊ ፍልሰተኛ ተብለው ታሪክ ይሰራሉ። ፖል ሳክ ለፓቴል ድምፅ መስጠት ብቻ ሳይሆን በምረጡኝ ዘመቻቸው ላይም ይሰራሉ።
It is great that somebody who's from another country, somebody who didn't learn English until he was 14.
አንድ ከሌላ ሀገር የመጣ 14 ዓመት እስኪሆነው ድረስ እንግሊዝኛ ቋንቋ የማይችል ሰው ምናልባትም የኔ ተወካይ መሆን ከቻለ በጣም አስደሳች ነገር ነው።
በፒዩ የጥናት ማዕከል ግምት ዛሬ ዩናይትድ ስቴትስ ውስጥ 3,300,000 ሙስሊሞች ይኖራሉ። ይህም ከጠቅላላው የአሜሪካ ሕዝብ 1% ያህል ነው። ይህ ቁጥር በምዕተ ዓመቱ አጋማሽ ላይ በእጥፍ እንደሚጨምር ቢገመትም አሁንም በጣም አነስተኛ ነው። ወደ ዘንድሮው ምርጫ ስንመለስ በእጩ ተወዳዳሪዎች የቀረቡ ሙስሊሞችን በሰይጣንነት የሚመስሉ አስተያየቶች ሙስሊም አሜሪካውያን ድምጻቸውን ለማሰማት በብዛት እንዲወጡ የገፋፋቸው መሆኑን ይናገራሉ።
That's the kind of stuff that trickles down and that's the kind of stuff that creates anxiety for communities and allows for fear mongering.
እነዚህን የመሳሰሉ ነገሮች ናቸው ቀስ በቀስ ወደ ሰው አእምሮ እየገቡ በማህበረሰቡ ላይ የፍርሃት ስሜት እንዲነግስ የሚያደርጉ። ስለዚህ እኔ ይህ ሁኔታ መፈጠር የለበትም ባይ ነኝ። ነገሩን አልቀበልም። እምቢ ማለት ብቻም ሳይሆን የራሴን ታሪክ መናገር ይሻለው። ሌሎች የማህበረሰቡ አባላትም የራሳቸውን ታሪክ እንዲናገሩ ለማድረግ እንደምንችል ተስፋ አድርጋለሁ። በመደማመጥም አሜሪካዊ ሙስሊም ማለት በርግጥ ምን ማለት እንደሆነ እንማማርበታለን።
በሺካጎ ከተማ ለወራት የዘለቁ ብዙ ሺህ የቴሌፎን ጥሪዎች፣ የእጅ ሰላምታ ልውውጦችና በጣም የበዙ ስብሰባዎች ውጤት ከምርጫው በኋላ ይለያል። ሙስሊም አሜሪካዊው ሃሪሽ ፓቴልም ይሳካላቸው እንደው አብረን የምናየው ይሆናል። ለፓቴል ለራሳቸው ግን በኢሊኖይ የመጀመሪያው ሙስሊም አሜሪካዊ ፍልሰተኛ ሆነው የመመረጣቸው ተስፋ ባይሳካ እንኳ የመጨረሻቸው እንደማይሆን ለደጋፊዎቻቸው አረጋግጠዋል። ይልቅስ አሉ ሃሪሽ ፓቴል፣ ይልቅስ ፖለቲከኛ በዝቅተኛ ደረጃ እንዴት እንደሚሰራ ለመለወጥ ያለኝን ፍላጎት ዳግም እንድጀምር ያነሳሳኛል። ወደ ዲሞይን አዮዋ እንሸጋገር። ሙሐመድ ካንም ከህንድ ወደ ዩናይትድ ስቴትስ የመጡት እንደ አውሮፓውያን ዘመን አቆጣጠር በ1970 ዓ ም ላይ ነበር። የሙስሊም ማህበረሰቡ ድርጅት ፕሬዝደንት ስለሚኖሩበት አካባቢ ሰዎችም ሲናገሩ እንዲህ ብለዋል።
I think about 95% are probably immigrants here. Yes.
95 በመቶ ግድም የሚሆኑት ከተለያዩ አገሮች ፈልሶ የመጡ ሰዎች ናቸው ወይም ስደተኞች ናቸው።
ሙሐመድ ካን ወደ ዩናይትድ ስቴትስ ከመጡ በኋላ ዲሞይን ፍጹም ተለውጧል። በጣም የተለያዩ የማህበረሰብ ክፍሎች ናቸው በከተማዋ የሚኖሩት። ትንሿ የተባበሩት መንግስታት ድርጅት ትመስላለች ብለዋታል ሙሐመድ ካን። ከተማይቱ ውስጥ በሚገኘው አንዋር መስጊድ ሶላት ከሚያደርሱ ምዕመናን ሶስት አራተኛው የዩናይትድ ስቴትስ ዜግነት ያላቸውና ለመምረጥ ብቁ የሆኑ ናቸው። ትልቁ ፈተናም ወጥተው ድምፅ እንዲሰጡ ማድረጉ ነው ሲሉ ያስረዳሉ ሙሐመድ ካን።
It's very difficult to get people to register or to even to vote.
ሰውን ድምፅ እንዲሰጥ ማድረግ ቀርቶ ለመምረጥ እንዲመዘገብ ማድረግ እንኳን በጣም ከባድ ነው። ምክንያቱም ብዙዎቹ ወዲህ ወደ ዩናይትድ ስቴትስ የመጡት በጦርነት ከተደቆሱ አገሮችና በምርጫ ወቅትም አንዱን እጩ ተወዳዳሪ በመምረጣቸው ብቻ ቅጣት ይደርስባቸው የነበሩ በመሆናቸው አሁንም ከፍተኛ ፍርሃት ስለሚያድርባቸው ነው።
ጣሂር አሊ በዲሞይን የሙስሊም አሜሪካውያን ኅብረት አባል ሲናገሩ ደግሞ የአሜሪካ ዜግነታቸውን ያገኙትና ለመምረጥ ብቁ የሆኑ ፍልሰተኞች በምርጫው ዕለት ድምፅ ከመስጠት የሚቀሩበት ዋናው ምክንያት እምነት ስለማያድርባቸው መሆኑን ያስረዳሉ።
ከተለያዩ አገሮች ፈልሰው ከመጡት ሰዎች አንዳንዶቹ የመጡባቸው አገሮች የምርጫ ሂደቶች ትክክለኛ ላይሆኑ ይችላሉ። ማጭበርበር የተካሄደባቸው ሊሆኑም ይችላሉ። ምርጫዎቹ ታማኒነት ያላገኙም ሊሆኑ ይችላሉ።
አብዛኞቹ ፍልሰተኞች ደግሞ ገና በቅርቡ ወደ ዩናይትድ ስቴትስ የመጡና ለመቋቋም የሚጥሩ ልጆችን በማሳደግና ቤተሰቦቻቸውን በመርዳት ላይ የሚገኙ ሊሆኑ እንደሚችሉ የተናገሩት ደግሞ ሳርዋት ሁሴን ይባላሉ። በዲሞክራቶቹ ፓርቲ ውስጥ አባል ናቸው። ሳርዋት ሁሴን ሳን አንቶኒዮ ቴክሳስ የሚገኘውን የአሜሪካውያን ሙስሊሞች ግንኙነት የተባለውን ጉባኤ የመሠረቱና ፕሬዚዳንቱም ናቸው። አገር በቀል የፖለቲካ ድርጅት ሲሆን የተመሠረተው የመስከረም አንዱን የሽብር ጥቃት ተከትሎ በሙስሊሞች ላይ የተፈጠረውን የጥላቻ ስሜት ለማስወገድና ሙስሊም አሜሪካውያን በሀገሪቱ የፖለቲካ ሂደት ውስጥ ይበልጥ እንዲሳተፉ ለማድረግ ነው። ምክንያቱም በዚያን ወቅት በፍልሰተኞች ዘንድ ከፍተኛ ፍራቻ ስለነበር ነው። በ2004 ዓ ም ቴክሳስ ውስጥ አንድ ቅርንጫፍ ብቻ የነበረው የሙስሊም አሜሪካውያን ዲሞክራቲክ ኮከስ ዛሬ በጣም አድጎ 79 ቅርንጫፍ ጽሕፈት ቤቶች አሉት። በአራት ዓመት ጊዜ ውስጥ መላ ዩናይትድ ስቴትስን ያጥለቀለቀው ስብስብ የመጨረሻ ግቡ ተጨማሪ ሙስሊም አሜሪካውያን ለፖለቲካ ሥልጣን እየተወዳደሩ ማሸነፍ እንዲችሉ ማድረግ መሆኑን ሳርዋት ሁሴን አስረድተዋል።
All right, everybody out there, this is Gambino VOA.
Gambino VOA.
Everybody, cuenta! Cuenta! Mama! Cuenta! Mama!
እንግዲህ ከትንሽ አረፍ እንድንል ሙዚቃን ጋብዝል አድማጮቻችን።
መልካም ዲጄ ፋትሱ ጃኪ ጎሲን ነው የመረጠው።
አዎ፣ ዋንኮ እሱ በሚልበት ዋንኮ።
Bishantala Oromo, Kisengiko, Bishantala Nabarbachista, Gamatumoy Katse, Gatite, Gatite, Onen Kobore,
ቢጀንና ጃኪ ጎሲ እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ ጆሮአችሁን በደንብ አዳምጡአውን ፈጣን መተጫጫ መጣበሻ ስፒድ ዴቲንግ ይባላል። ለጥቂት ደቂቃ አዲስ ትዳር ፈላጊን በማነጋገር ለጓደኝነት ለማጨት መሞከር ካልሆነም ያው ይቀራል መተው ነው። ከዛ በደቂቃዎች ደግሞ ከሌላ የፍቅር ፈላጊ ጋር ወሬ መጀመር ነው። በተክለ ሰውነት የተዋቡ ሰዎች ብዙ ጊዜ የፍቅር ጓደኝነትን ለማግኘት ሲሳካላቸው ይታያል። በጃፓን ፈጣን መተጫጫ ያዘጋጀው ኩባንያ ግን የተክለ ሰውነት ውበት ብቻ ጓደኝነትን አያመጣም በሚል ፊትን ለሕክምና አገልግሎት በሚውል ጭምብል እንደዚህ አፈናርጎ የፍቅር ጓደኛ ፈላጊ ወንድና ሴትን ለማገናኘት እየተጋ ነው። የቪኦኤዋ ዴብራ ብሎክ ያጠናቀረችውን ዘገባ መስታወት ይዘዋለች።
በጃፓን ዋና ከተማ ቶኪዮ እነዚህ ላጤ ሴቶችና ወንዶች አጋር የሚሆናቸውን ለሕክምና አገልግሎት በሚውለው የፊት መሸፈኛ ፊታቸውን ከልለው በመፈለግ ላይ ናቸው። ፊታቸውን በከፊል መሸፈኑ ያስፈለገበት ምክንያት በውጪ ገጽታ ብቻ ሳይሆን ለአጭር ደቂቃ በሚያደርጉት ንግግር የውስጥ ማንነታቸውን ለመጠናናት ነው። ፈጣን መተጫጫን ያዘጋጀው ኩባንያ ይህንን የመተዋወቂያ መድረክ ያዘጋጀበት ዋነኛ ምክንያት ከውጪ ከሚታየው ውበት በበለጠ ለውስጥ ማንነት ጎልቶ መታየት ከፍተኛ ዋጋ ለመስጠት ነው። ኪ ማትሱሙራ የፈጣን መተጫጫ መድረክን ያዘጋጀው ኩባንያ ኃላፊ ናት።
ጋብቻ ከመመስረቱ በፊት ለትዳር የታጨውን ሰው ጠንቅቆ ማወቅ በጣም አስፈላጊ ነው። በተለይም በመጀመሪያው የትውውቅና የጓደኝነት ጊዜያቶች። ለዚህ ነው በመጀመሪያው የትውውቅ ጊዜ ግማሽ ፊት ለመሸፈን የሕክምና ጭምብልን የምንመርጥበት ምክንያት።
የሕክምና ጭምብልን ከሕክምና ውጪ መጠቀም በጃፓናውያን የተለመደ ነው። በጉንፋን ሲታመሙ ወይም በአለርጂ ወይም ፊትን ከብርድ ለመከላከል ይጠቀሙበታል። አንዳንድ ሴቶች ደግሞ የፊት ማስዋቢያዎቻቸውን ያልተቀቡቀን ፊታቸውን ከእይታ ለመሸፈን ጭምብሉን ይለብሳሉ። በተደረገው ሀገር አቀፍ ጥናት እድሜያቸው ከ25 እስከ 39 እድሜ ላይ የሚገኙ ያላገቡ ወንድና ሴት ጃፓናውያን ትዳር ለመያዝ ከፍተኛ ፍላጎት ቢኖራቸውም የህይወታቸውን አጋር ግን ማግኘት ተስኗቸዋል። ብዙዎቹ ላጤዎች እንደሚሉት ከስራ ገበታቸው ሌላ የፍቅር ጓደኛ ለማግኘት የሚሄዱበትና የሚዝናኑበት ቦታ እምብዛም የለም። ስለዚህ ይህ አጋጣሚ ለቶኪዮ ላጤዎች ትልቅ ለውጥ ሆኗል። በፈጣን የመተጫጫው መድረክ ላይ በተሰጣቸው የሶስት ደቂቃ ገደብ ውስጥ ከፊት ለፊታቸው ለተቀመጠው አጋር ፈላጊ የሚወዱትን፣ የሚጠሉትን፣ የሚያስደስታቸውን፣ የሚያስከፋቸውንና እምነታቸውን በፍጥነት መግለጽ ይኖርባቸዋል። በንግግራቸው በፍጥነት ለመማረክ፣ በሚያደምጡትም ለመማረክ ይሞክራሉ። ካልወደዱትም የተወሰኑ 3 ደቂቃ ሲያልፍ እዛው ተሰናብተው ወደ ሌላ አጋር ፈላጊ ይሻገራሉ። ቺሃሩ ትስዋካ ፈጣን የፍቅር ጓደኛን ለማግኘት የመጣች ናት።
ከውጭ በማየው ተክለ ሰውነት ብቻ ሳይሆን የውስጥ ማንነታቸውን በማድመጥ ለማወቅ ጥራለሁ። ከሰማሁት በመነሳት የሚሰማኝንም መምረጥ እችላለሁ። በመጀመሪያ ትውውቅ ሙሉ ፊት መመልከት ትክክለኛ ውሳኔ እንዳናደርግ ሊያደርገን ይችል ይሆናል። ስለዚህ ይህ አጋጣሚ የውስጥ ማንነትን ለማወቅ በጣም አስፈላጊ ነው።
ያሹም ሳኪሽ እጮኛ ፈላጊ ነው። ፊቱን በጭምብል መሸፈኑ ራሱን ያለ እፍረት እንዲያስተዋውቅ እንደረዳው ይናገራል።
ላጤዎች ለጓደኝነት የሚተዋወቁትን ሰው የውስጥ ማንነት ለማወቅ ስለሚረዳቸው ነው እዚህ የሚመጡት። ስለዚህ የፊት ጭምብል ማድረጌ ገና ከጅምሩ ሐሳቤን ያለ ፍርሃት አውጥቼ እንደገና በራሴ ላይ እምነት እንዲያድርብኝ ይረዳኛል። በውጪ ተክለሰውነቴ ብቻ አልገመትምና አሁን ከምሻት ሴት ጋር ግንኙነት የምመሰርትበት መንገድ ተከፍቶልኛል።
አንዳንድ ሰዎች ገና ሳያት ወይ ሳየው ልቤ ድንግጥ አለ፣ ወዲያውኑ ፍቅር ያዘኝ ሲሉ ይስማል። በቶኪዮ ግን የመጀመሪያው የህክምና ጭምብል እይታ ነው ለፍቅር ግንኙነት አስፈላጊ ሆኖ የተገኘም ይመስላል። እንግዲህ ጃፓን ይሄን ይመስላል። የዛሬው ፕሮግራማችንም በዚሁ ተጠናቋል።
አስተያየቶቻችሁን ስጡን #VOAማሃ